ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሰው ንብረት ለማጥፋት፣ ቤቱን ለማቃጠል፣ መንገዱ ለመዝጋት፣ ድንጋይ ለመትከል የሚወጣ ልጅ የሲዳማ ልጅ ከሆነ እናንተ ብቻ አይደለም እኮ የምንታገለው፣ እንታገላለን። አላማችን ይሄ ነው።
እኛ ሰላም ፈላጊ ነን። አሁንም ሰላም እንፈልጋለን። አዋሳ ሰላም በራሳችን እናክብራለን ካለ ህዝቡ እኛ ማአስራለን ጥረነው እዚህ እንወጣ።
ከሐዋሳ ከተማ ነዋሪዎች አንዱና የኮማንድ ፖስት ኃላፊውን ነው በየተራ የሰማችሁት። በሐዋሳ ጸጥታ ጉዳይ ላይ ትኩረት በማድረግ ከተጠናከረ ዘገባ የተወሰደ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል።
በዚህ በህገወጥ አልባሳት ሰበብ የተለያዩ ህጋዊ የሆኑ ሱቆች ሁሉ ንብረታቸው በሙሉ ተጭነው ተወስዷል። መኪናዎች ተጭነው ተወስዷል። ወደ 40 የሚጠጉ መኪና ማህበረሰቡ ከ1200 በላይ ዶክመንትድ የሆነም ያልሆነም የሚመለከተው አካል ወረቀታቸው ትክክል መሆኑን ካረጋገጠ በኋላ እስካሁን አልተፈቱም።
አቶ ንጉሱ ተመስገን በደቡብ አፍሪካ ጆሃንስበርግ ከተማ የኢትዮጵያውያን ማህበረሰብ ኮር ኮሚቴ አባል ናቸው። የዚህንም ዝርዝር ይዘናል፣ በመጽሔት ክፍለ ጊዜ ይቀርባል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ሐምሌ 2/2011 ዓ.ም ስርጭታችን ጋር አስተናጋጆቻችሁ አዳነች ፍሳዬና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያም የሰዓቱን የዓለም ዜና።
ፓኪስታን ከህንድ ጋር የነበራትን አንድ ብቻ የመንገደኞች የባቡር አገልግሎትን አቁማለች። በሀገሯ የህንድ ሲኒማዎች እንዳይታዩ ማግዳለች። ከኒው ዴልሂ ጋር ያላትን ግንኙነት ዝቅ ባደረገች ማግስት ነው እርምጃውን የወሰደችው። ፓኪስታን ይህን እርምጃ የወሰደችው ህንድና ፓኪስታን ይገባናል የሚሉት ካሽሚር ክልል የነበረውን ልዩ ቦታ ህንድ ለመሻሯ ምላሽ ነው ብላለች። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ብሔረተኛ መንግስት ሙስሊሞች የሚበዙበት የሂማላያ ክልል የሆነው ካሽሚር ያለውን ልዩ ቦታ እንደሻረ ባለፈው ሰኞ አስታውቋል። ይህ ያልተጠበቀ እርምጃ የኒውክሌር መሳሪያ ባለቤቶች በሆኑት ህንድና ፓኪስታን መካከል ውጥረት አስፍኗል። ሁለቱ ሀገሮች ከዚህ ቀደም በካሽሚር ጉዳይ ላይ ሁለት ጊዜ ጦርነቶችን አካሂደዋል። ፓኪስታን ከህንድ ጋር ያላትን መላ የዲፕሎማሲያዊና የንግድ ግንኙነት መቀነሷን ትላንት አስታውቃለች። በኢስላማባድ ከፍተኛ የህንድ ኮሚሽነርንም አባራለች። የፓኪስታን የውጭ ጉዳይ ሚኒስትር ሻህ መህሙድ ኳሬሺ ሀገራቸው የካሽሚርን ጉዳይ ወደ ተባበሩት መንግስታት ድርጅትና ወደ ጸጥታው ምክር ቤት ታቀርባለች ሲሉ ዛሬ ደግመው ተናግረዋል። የመንግስታቱ ድርጅት የካሽሚርን ጉዳይ በአከራካሪ ግዛትነት እውቅና ከሰጠ ውሎ አድሯል ብለዋል።
የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከባለቤታቸው ቀዳማዊ እመቤት ሜላኒያ ትራምፕ ጋር ሆነው በኦሃዮና በቴክሳስ ክፍለ ግዛቶች መሰንበቻውን በተፈጸሙ የግፍ ግድያዎች ሰለባ የሆኑ ሰዎች ሕክምና በሚከታተሉባቸው ሆስፒታሎች በመገኘት ጠይቀዋል። ፕሬዚዳንቱ የግፍ ጭካኔና ተኩስ የተከፈተባቸው የዴይተን የመዝናኛ ወረዳና በኤልፓሶ ዎልማርት የገበያ አዳራሽ ሄደው ከማየት ግን ተቆጥበዋል። በሁለቱ ቦታዎች በተከፈቱት የጅምላ ተኩስ 31 ሰዎች መገደላቸው ይታወቃል። የትራምፕ ሁለቱን ቦታዎች መጎብኘት የሚቃወሙ ወገኖች በከተማይቱ የተቃውሞ ሰልፍ አካሂደዋል። የትራምፕ ደጋፊዎችም በሁለቱም ቦታዎች እንደነበሩ ተመልክቷል። የቴክሳስ ድንበር ከተማ በሆነችው ኤልፓሶ ከአራት ቀናት በፊት አንድ ሰው በከፈተው የጅምላ ተኩስ 22 ሰዎች ሲገደሉ ሌሎች 24 ሰዎች ቆስለዋል። ስለ ጉዳዩ ገለጣ ያደረጉ ፖለቲከኞች ፕሬዚዳንት ትራምፕን ነቅፈዋል። የጅምላ ተኩስ የተከፈተበት የገበያ ማዕከል የሚገኝበት ወረዳ ተወካይ የምክር ቤት አባል ቬሮኒካ ኤስኮባር ፕሬዚዳንቱ ከተማይቱን ሲጎበኙ እንዲያጅቧቸው ተጋብዘው አይሆንም ማለታቸው ተገልጧል። የፕሬዚዳንቱ አነጋገር በከተማይቱ ማህበረሰብና በአገሪቱ ባሳደረው ስቃይ ሳቢያ አላበጀም ወይም አላጅባቸውም ማለታቸውን የተገለጸው። ለፕሬዝዳንትነት የሚወዳደሩ ቤቶ ኦሮርክ ደግሞ ፕሬዝዳንቱ እዚህ እንዲመጡ ስለማይፈልጉ እንዳይመጡ ጠይቄያቸው ነበር ብለዋል። ፕሬዝዳንቱ ከዋሽንግተን ከመነሳታቸው አስቀድሞ የቀድሞ የኤልፓሶ የምክር ቤት አባል ኦሮርክ ሰለባዎቹንና ሕግ አስከባሪዎችን በማክበር ዝም ቢሉ ይሻላል ሲሉ ነበር በትዊተር አማካኝነት ነቀፌታቸውን ያስተላለፉት።
የክርግስታን ልዩ ፖሊስ ኃይል የቀድሞውን የሀገሪቱ ፕሬዝደንት አልማዝቤክ አታምበየቭን ለማሰር ችሏል። ቀደም ሲል አታምበየቭን ለመያዝ ያደረገው ሙከራ ከከሸፈ በኋላ ልዩ ፖሊስ ግቢውን ወሮ ከአታምበየቭ ደጋፊዎች ጋር በተካሄደው ግጭት አንድ ፖሊስ ሲገደል በርካታ ቆስለዋል። የሩሲያ ኢንተርፋክስ የዜና አገልግሎትና የክርጊስታን ሚዲያ በዘገቡት መሰረት አታምበየቭ ዛሬ በኮይታሽ መንደር በሚገኘው ቤታቸው ተይዘዋል። እርምጃው የተወሰደው ትላንት ማታ ቅጥር ግቢው ውስጥ በአታምበየቭ ደጋፊዎች ተይዘው የነበሩ 6 የልዩ ኃይል አባላት ከተለቀቁ በኋላ ነው። እንደ አውሮፓ አቆጣጠር ከ2011 እስከ 2017 ዓ.ም የክርጊስታን ፕሬዚደንት የነበሩት የ62 ዓመት ዕድሜው አታምበየቭ ስልጣን ላይ በነበሩበት ጊዜ ፈጸሟቸው የተባሉ የ6 ወንጀሎች ክስ ይጠብቃቸዋል። ክሶቹ ሙስና፣ ስልጣንን አላግባብ መጠቀምና ህገወጥ በሆነ መንገድ ሀብት ማካበት የሚሉት ይገኙባቸዋል። የቀድሞ ፕሬዚደንት ክሶቹን አይቀበሉም። ፖሊሶች ትላንት ለጥያቄ ሊይዟቸው በመከሩበት ወቅት ተከላክለው ነበር።
በምዕራብ ሐረርጌ ዞን ጉምቢ ቦርደዴ ወረዳ በተፈጠረ ግጭት 7 ሰዎች መገደላቸውን የኦሮሚያ ክልል መንግስት የኮሚኒኬሽን ጉዳዮች ቢሮ አስታወቀ። በአፋር ክልል የመንግስት ሰራተኛ እንደሆነ የሚናገር አንድ ወጣት ግን ግጭቱ የተነሳው አዋሽ 7 ኪሎ አካባቢ እንደሆነና የግጭቱ መንስኤም የግጦሽ መሬት ነው ይላል። ጸጥታ ለማስከበርና ለማረጋጋት በአሁኑ ሰዓት የመከላከያ ሰራዊትና የፌዴራል ፖሊስ ወደ አካባቢው መግባታቸው ታውቋል። አድማጮች፣ በዚህ ላይ ሰፋ ያለ ዘገባ ቆየት ብለን እናቀርባለን።
የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ የፌስቡክ ገጽ በምዕራብ ሐረርጌ ዞን ጉምቢ ቦርደዴ ወረዳ የጸጥታ ችግር ተከስቷል ብሏል። የጸጥታ ችግሩ የታጠቁ ኃይሎች ባደረሱ ጥቃት እንደተፈጠረና በጥቃቱም 7 ሰዎች ሞቶ 3 ሰዎች መቁሰላቸውን ጨምሮ ገልጿል። ስለ ጉዳዩ የክልሉን የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጦን ለማግኘት ጥረት አድርገን የነበረ ሲሆን ስብሰባ ላይ መሆናቸውን ገልጸውልን በቢሮ የፌስቡክ ገጽ የተጻፈውን በግብዓትነት እንድንጠቀም ጠቁመውናል። ጉዳዩ ከአፋር ክልል ጋር ተያያዥነት ያለው እንደሆነ በደረሰን ጥቆማ መሰረት የአፋር ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካሊዮታ ለማግኘት ያደረግነው ጥረት አልተሳካም። ሆኖም ከድር እንደሚባል የገለጸልን የክልሉ ነዋሪ ችግሩ የተከሰተው ከአዋሽ 7 ኪሎ አካባቢ እንደሆነ ገልጾ ግጭቱ የተፈጠረውን በታጣቂዎች ሳይሆን በአርብቶ አደሮች ነው ብሏል። ስለ ግጭቱ መንስኤም እንዲህ ብሏል።
ቢያንስ 3-4 ዓመት በፊት ከኦሮሚያ አካባቢ በነበረው ድርቅ ምክንያት ወደዚህ ወደ አፋር አካባቢ ግጦሽ የተመጡ የኦሮሚያ አርብቶ አደሮች ነበሩ። እነዚህ ደግሞ እዚህ አሁን ብሪጌድ ከሚባለው አካባቢ ቢያንስ ወደ 5-10 ኪሎ ሜትር አካባቢ ነው። ይሄ ወደ ሀረር የሚወስደውን መንገድና ወደ ጅቡቲ የሚወስደው መንገድ መሀል አካባቢ ላይ ያለ ቦታ ነው እና እዛ አካባቢ ላይ በድርቅ ምክንያት ወደዚህ ወደ አፋር አካባቢ መጡ የኦሮሞ አርብቶአደሮች አሉና እዚህ አካባቢ ብቻ አይደለም፣ ወደ አሚባላም ወደ ዱልላሳም የተለያዩ ቦታዎች በዚህ በድርቅ ምክንያት የኦሮሚያ አርብቶአደሮች መጡ ነበር በአለፉት አመታት ማለት ነው፣ በድርቅ ምክንያት። ስለዚህ እንደዚህ አርብቶአደሮች ባለው እዛው በመጡበት አካባቢ ላይ እርሻ እና እንደዚህ አለ አይደለም የሴትልድ መሆን እንቅስቃሴ ሲያሳዩ በአካባቢው አፈር አካባቢዎች ያሉ ሀገር ሽማግሌዎች እንዲሆኑ የተሰሰቡ አሁንም በአካባቢያቸው ዝናብ ስለዘነበ ቦታቸው ደግሞ ሀገራቸው ደግሞ ዝናብ ስላለ አሁን ወደ መጣችበት ቦታ መመለስ አለባቸው። እዚህ እርሻና እንደዚህ አይነት ነገሮች ማድረግ የለባቸው ከሚል የተነሳ ግጭት ነው እንጂ የተነሳ በታጠቀ ሰው ኃይል እና በተታጠቀ ኃይሎች የተነሳ ግጭት አይደለም።
ተጨማሪ መረጃዎች ሲደርሱን በቀጣይ ዝርዝር የምንዘግብ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ሰሜን ሩሲያ ላይ በሚገኝ ወታደራዊ ሰፈር ዛሬ አንድ የሚሳይል ሞተር ፈንድቶ 2 ሰዎች ተገድለዋል። የሩሲያ መከላከያ ሚኒስቴር በሰሜን ምዕራብ አርካንግልስ ክልል የሚሳይል ፍተሻ በሚደረግበት ወታደራዊ ሰፈር የሞተር አንቀሳቃሽ ፈሳሽ ሲፈተሽ የደረሰ ፍንዳታ መሆኑን ገልጿል። 6 የሰራተኞች አባላትና ሲቪል ኢንጂነሮች እንደቆሰሉና ከእነሱም 2 መሞታቸውን ጠቁሟል። ፍንዳታው ምንም አይነት የጨረራ መመረዝ አላደረሰም ብሏል።
አድማጮች፣ ለሰዓቱ ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል።
አድማጮች በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች የተወሰኑትን ለቅምሻ እናሰማለን።
ተፈናቅለው የተሰባሰቡ ሰዎች ከ18 መንደር የተፈናቀሉ ናቸው። ከተፈናቀልን አሁን ወደ 3 ወር ተጠግተናል። ተመልሶ እያየንም የለም። በስፋት የምግብ ችግር ነው ያለብን።
በበርበሬ ወረዳ ተፈናቃይ የለንም። ከምግብ ጋር አላገኘንም። ተርበናል። ራብ አለ ተብሎ የሚነሳ ጥያቄ ካለ በተለይ በበርበሬ ወረዳ ውሸት መሆኑን ማንኛውም አካል ሄዶ ማረጋገጥ ይችላል።
መጀመሪያ የሰማችኋቸው አቶ መሐመድ ሐሰን በኦሮሚያ ክልል ባሌ ዞን ተፈናቅለን እንገኛለን ካሉ እርዳታ ጠያቂዎች አንዱ ናቸው። እርሳቸውን ተከትሎ የሰማችኋቸው ደግሞ የዞኑ የአደጋ ስጋት ሥራ አመራር ጽህፈት ቤት ኃላፊ አቶ አብርሃም ኃይል ናቸው። ሙሉ ዘገባው በሁለተኛው አጋማሽ ስርጭታችን ይቀርባል።
ምንም አይነት የሰው መፈናቀል የሞት አደጋ የጽብ አደጋ በሌለበት ቦታ ላይ ለህግ በማስመሰል ልዩ ኃይልም ከ120 በላይ እዛ ሰፍሮ ማለት ነው ሰው ተፈናቅሎ ወጥቷል። ጠቅላላ ሰው ሲፈናቀል
ዝርፊያ፣ ድብደባ፣ የመንግስት ተቋማትን መዳፈር የመሳሰለው ነገር በከፍተኛ ደረጃ አንድ ቀበሌ ላይ እንኳን በቅርቡ ከ10 በላይ ቤቶች ናቸው ተዘርፋ ያደሩት በአንድ ሌሊት።
የቀደሙት በደቡብ ወሎ ዞን ወረኢሉ ወረዳ ስር ያሉት የካቢና አካባቢው ቀበሌዎች አቤት ባዮች ውስጥ አንዱ ሲሆኑ ሁለተኛው ደቡብ ወሎ ዞን የሰላምና ደህንነት ጉዳዮች መምሪያ ተወካይ ኃላፊ አቶ እጅጉ መላኪ ናቸው። ቆየት ብሎ ከሚቀርቡት ዘገባዎች ውስጥ ነው።
ህብረተሰባችንን አሰባስቦ በአንድ ቀን በአንድ ዝግጅት ውስጥ ትልልቅ እንግዶችን ጋብዘን በተለያዩ ሀሳቦች ላይ ህብረተሰባችን የሚያድግበት በቢዝነስ ቢሆን በጤና ቢሆን በልጆች በኩል ቢሆን ወጣቶችን በተመለከተ ክሬርን በተመለከተ የተለያዩ ዝግጅቶች አዘጋጅተን እርስ በርሳችን እየተገናኘን እየተወያየን አብረን ለማደግ ያዘጋጀነው ዝግጅት ነው።
ይሄኛው ደግሞ የኤቢኤስ ቴሌቪዥን የሄለን ሾው ፕሮግራም አዘጋጇ ሄለን መስፍን ድምፅ ነው። የፊታችን ቅዳሜ እዚህ ዋሽንግተን ዲሲ ላይ የሚካሄድ ዓመታዊ ዝግጅታቸውን ይዘት በሚቃኝ ቃለ ምልልስ ከተናገረችው የተቀነጨበ ነው። በሁለተኛው አጋማሽ ክፍለ ጊዜ በባህልና ማኅበረሰብ ጠብቋት። አድማጮች አሁን በቀጥታ የዕለቱን አቢረ የገዢው ፓርቲ ኢህአዴግ ሥራ አስፈጻሚ ኮሚቴ ከሰኔ 15ቱ አጋጣሚ ወዲህ የመጀመሪያው የሆነውን ስብሰባውን ዛሬ ማካሄድ ጀምረዋል። በቅርቡ ባወጧቸው መግለጫዎች ከፍተኛ መወራወር ውስጥ የገቡት የኢዴፓና የህወሓት ከፍተኛ መሪዎችም ከዚያ ክስተት ወዲህ ለአንድ ስብሰባ አብረው ሲቀመጡ የዛሬው የመጀመሪያ ጊዜያቸው መሆኑን አስታውሶ እስክንድር ፍሬው ተከታዩን አድርሶናል።
ከፍተኛ ትኩረት ከሳቡ ወቅታዊ የፖለቲካ ትኩሳቶች በኋላ የመጀመሪያው የሥራ አስፈጻሚ ኮሚቴ ስብሰባ ነው ዛሬ የተጀመረው። የአማራ ክልል መሪዎችና ከፍተኛ ወታደራዊ ባለስልጣናት ከተገደሉበት የሰኔ 15 ጥቃት በኋላ ኢህአዴግ በዚህ ደረጃ አልተሰበሰበም። በጥቃቱ የተገደሉትን የአማራ ክልልና የአዴፓ አመራሮች በመተካት የሥራ አስፈጻሚ ኮሚቴ አባል በመሆን የተመረጡት አቶ ተመስገን ጥሩነህና ሌሎች ባለስልጣናትም ለመጀመሪያ ጊዜ በኢህአዴግ ሥራ አስፈጻሚ ኮሚቴ ስብሰባ እየተሳተፉ ይገኛሉ። ኢህአዴግ በድረገጹ እንዳስታወቀው ስብሰባው በድርጅት ስራዎች አፈጻጸምና በሌሎች ወቅታዊና አገራዊ አጀንዳዎች ላይ ይመክራል። አጀንዳዎቹ ምን እንደሆኑ ግን በዝርዝር አላመለከተም። የኢህአዴግ ሥራ አስፈጻሚ ኮሚቴ ከግንባሩ 4 አባል ድርጅቶች 99 ሰዎች የተወከሉበትና በድምሩ 36 አባላት ያሉበት ነው። በቅርቡ ባወጧቸው መግለጫዎች የተካረረ የቃላት መወራወር ውስጥ የገቡት የአዴፓና የህወሓት ከፍተኛ አመራሮችም ታዲያ ከዚያ ክስተት በኋላ ለመጀመሪያ ጊዜ ነው በአንድ አዳራሽ ውስጥ ለስብሰባ የተቀመጡት። ስብሰባው በሁለቱ ፓርቲዎች ውዝግብና በሌሎች ወቅታዊ ጉዳዮች ላይ የሚያስተላልፈው ቁርጥ ያለ ውሳኔ ስለመኖሩ ግን የታወቀ ነገር የለም። ከነዚያ መግለጫዎች በኋላ የተገናኙት የሁለቱ ፓርቲዎች ከፍተኛ አመራሮች ምን አይነት የሐሳብ ልውውጥ እንደሚያደርጉም ግልጽ አይደለም። ሁለቱ ፓርቲዎች በመግለጫና በአደባባይ የተባባሉትን ባይባባሉ እንደሚመረጥ የኢህአዴግ ሊቀመንበር ዶክተር አብይ አህመድ በቅርቡ በሰጡት መግለጫ ተናግረዋል። ጠንከር ባሉ ቃላት መነጋገራቸው ግን አዲስ አይደለም ብለዋል።
የመግለጫ ምልልሱን ራሱን አስችሎ ማየት ይኖርብናል፣ ምን ፋይዳ አለው የሚለው እንደ ባህሪ ግን ብዙ አዲስ ባህሪ አይደለም። አዴፓና ቲፒኤልኤፍ በመግለጫና በይፋ ይነጋገሩ እንጂ ከዚህ በባሰ በዝርዝር እና በጣም ጠንከር ባለ መንገድ በመድረኮቻችን ነጋገር ነበር ከዚህ ቀደም። አሁን አጠቃላይ የፖለቲካ አውዱ መቀየር ጋር ተያይዞ በይፋ ማንኛውም ነገር ምን ነገር ከመጀመሩ ጋር ተያይዞ በመግለጫ ልክ መጥቷል። መግለጫ መሆኑን ምን ፋይዳ አለው ምን ፋይዳ የለውም የሚለውን ካንሳቴ በፊት ዲፒሊፍ ከአዲፓ ጋር አዲፓ ከኦዲፒ ጋር የሚሰራው ለራሱ ሲል ነው። እያንዳንዱ የፖለቲካ ፓርቲ የራሱ ዓላማ፣ የራሱ ፍላጎት፣ የራሱ መሻት አለ። ያን ፍላጎቱን ያን ሀሳቡን ለማሳካት አጋር ሊሆነው የሚችል ሀሳቡን ተጋርቶ ወደፊት የሚያደርገውን ጉዞ ድጋፍ ሊሰጠው የሚችል አጋር ይፈልጋል። ለዚህ ቲፒኤልኤፍ እና አዴፓ ከዚያ በፊት ይሄደን በኢትዮጵያ ውስጥ ካሉ ፓርቲዎች ሁሉ በላይ በትብብር በወንድማማችነት ስሜት ለረዥም ዓመታት አብረው ታግለዋል። እነዚህ ኃይሎች የታገሉበት ዋና ዋና ዓላማ ለህዝባቸው ልማት፣ ለህዝባቸው ሰላም፣ ለህዝባቸው ዴሞክራሲን ለማምጣት ነው። ይህ ዓላማ በተሟላ መንገድ በሁለቱም ህዝቦች ላይ አልተሳካም። ዓላማቸው እስካልተሳካ ድረስ፣ ዓላማቸው በጉዞ በስኬት ሂደት ላይ እስካለ ድረስ ተጨማሪ የጋራ ጥረት ማድረግ ይኖርባቸዋል። ተጨማሪ ጥረት ሲያደርጉ ግን በየመሃሉ ንትርክ አይፈጠርም ማለት አይደለም። እንኳን ፖለቲካ ውስጥ በየትኛውም መስኩ ስንሳተፍ እንደዚህ አይነት ንትርኮች ያጋጥማሉ።
የስብሰባው ማጠቃለያ ምን ሊሆን እንደሚችል የኢህአዴግ መግለጫ በግልጽ አላመለከተም። ስብሰባው የድርጅት ስራዎችንና ወቅታዊ ሁኔታዎችን በጥልቀት ከገመገመ በኋላ ቀጣይ አቅጣጫዎችን ያስቀምጣል ነው ያለው። ዛሬ የተጀመረው ስብሰባ በነገው ዕለትም ይቀጥላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። በደቡብ አፍሪካ ጆሃንስበርግ ውስጥ ከ6000 በላይ ኢትዮጵያውያን መታሰራቸውን በዛው የሚኖሩ የንግዱ ማህበረሰብ አባት ገለጹ። ኢትዮጵያውያኑ ጂፒ መንገድ እየተባለ በሚጠራው አካባቢ ለረጅም ዓመታት በንግድ ስራ ተሰማርቶ እንደነበር ገልጸው በህገወጥ መንገድ አስመስሎ በመስራት ንግድ ተሰማርተዋል በመባሉ ከፖሊስ ጋር በተፈጠረ ግጭት መታሰራቸውን ተናግረዋል። ከዚህ ግጭት በኋላም ኢትዮጵያውያንና ኤርትራውያን ጨምሮ 1200 የውጭ ሀገር ዜጎች መታሰራቸውን የኢትዮጵያውያን ማህበር ተወካይ ለአሜሪካ ድምፅ ገልጸዋል። የደቡብ አፍሪካ ፖሊስ እስረኞቹ 600 እንደሆኑ ገልጾ ህጋዊ ሰነድ ስለሌላቸው ወደ አገራቸው ይላካሉ ብለዋል። ጽዮን ግርማ ዝርዝር አላት።
በደቡብ አፍሪካ ጆሃንስበርግ ከተማ ብዙ ኢትዮጵያውያን የተለያየ የንግድ እንቅስቃሴዎችን በሚያደርጉበት ጂፒ የተባለ በሚጠራው ቦታ ወደ 9 በሚጠጉ ህንጻዎች ላይ የንግድ እንቅስቃሴዎችን ሲያከናውኑ የነበሩ 600 የሚሆኑ ኢትዮጵያውያን ትላንት መታሰራቸውን በደቡብ አፍሪካ የኢትዮጵያውያን ኮሚኒቲ አስተባባሪ አቶ ንጉሱ ተመስገን ተናገሩ።
እኛ እንግዲህ እንደ ማህበረሰብ ወንጀልን የምንደግፍ ህዝቦች አይደለንም፣ ወንጀልን የምንከላከል ነን። ችግሩ የተነሳው ልብሶች አሉ የሚሸጡ ናይክ፣ የተለያየ ምልክት ያላቸው እነዚህ ልብሶች ከተማ ላይ ጆሃንስበርግ አበሻ በተማራበት አካባቢዎች ላይ ለገበያ ይቀርባሉ የሚሉ ሀሳቦች ናቸው ያስነሱት ጉዳዩ። በመሰረቱ ማህበረሰባችን በተለያየ የስራ ዘርፍ ላይ የተማራ ማህበረሰብ፣ ሁሉም ማህበረሰብ እዚህ አይነት ንግድ ላይ የተማራ አይደለም። እንደገና ይሄ የአፍሪካውያን መኖሪያ ነው። አፍሪካውያን በሙሉ የሚኖሩበት አካባቢ ነው። ስራው እየተያያዘ ነው። ጸጉር ከርካሚዎች አሉን፣ የውበት ሳሎን የሚሰሩ አሉን፣ ካፌ ኢንተርኔት መጠቀሚያ እንትኖች አሉን፣ ሴቶች አሉ ቡና እያዞሩ የሚሸጡ፣ ልብስ ስራ ላይ በንግድ ስራ ላይ የተማሩ አሉ። በጣም ብዙ አይነት የስራ ዘርፍ ላይ የተማራ ህዝብ ነው ያለው። ነገር ግን በዚህ በሚሸጡ ልብሶች ምክንያት ነው በተደጋጋሚ እየመጡ ካቢን ይዘጉታል። አካባቢ ሲዘጋ ሙሉ ለሙሉ መንገዱ ሲዘጋ በሳምንት ለሁለት ቀን ለሶስት ቀን ሲዘጋ የማህበረሰቡ ላይ ትንሽ ችግር መፈጠር ጀመረ። እየባሰበት መጣ እና በአካባቢው ላይ የሚኖሩ ማህበረሰቦች በሙሉ ማለት ነው፣ ኢትዮጵያውያን ብቻ አይደለም፣ ማላዊዎች ይኖራሉ፣ ናይጄሪያዎች ይሰራሉ በስራ ዙሪያ ላይ፣ ታንዛኒያዎች አሉ፣ ሁሉም የአፍሪካ ዜጋ በአካባቢው ላይ ለስራ ተሰማርቶ ስለሚገኝ በአንድነት ጉዳዩ ወደ እልህ ውስጥ ገብቶ ማህበረሰቡ የመጡ አካሎች በህጋዊ መንገድ አለመምጣት ሁኔታ አለ። ምክንያቱም ሲመጣ ከፍርድ ቤት ጋር ትእዛዝ ተወስዶ ይሄን ቦታ ለመፈተሽ ፍቃድ ተሰጥቶታል የሚል ወረቀት ይዘው መምጣት አለባቸው። ከዛ በኋላ እነዛ ቦታዎች ላይ ገብተው ነው መውሰድ ያለባቸው በሚል ግብግብ ተፈጠረ። በዛ ግብግብ መሀል ያው አንዳንድ ጊዜ ህጋዊ ሆኖ ያለመምጣት ሁኔታዎች እና ማህበረሰቡ ደግሞ ተጋጩና ከዛ ነው የተነሳው ጉዳዩ።
አቶ ንጉሱና ሌሎች ስደተኞች ስለአጠቃላይ ሁኔታው ሲናገሩ ጂፒ በሚል በመንገዱ መጠሪያ ስም በተሰየመው በዚህ አካባቢ በንግድ እንቅስቃሴ ላይ የተሰማሩት አጠቃላይ አፍሪካውያን ናቸው። ከሳምንት በፊት በአካባቢው ላይ በተለያዩ ዓለም አቀፍ የንግድ ምልክቶች አርማ ተመሳስለው በመሰራት ለገበያ ያቀርባሉ የተባሉ የንግድ ሱቆችን ለመፈተሽ ከመጡ ፖሊሶች ጋር ነጋዴዎቹ የተጋጩትም በተደጋጋሚ ጥቃት ስለሚደርስባቸው እንደሆነ ይናገራሉ። ነገር ግን ከሳምንት በፊት አንድ ላይ ተደራጅተው ስለነበር ግጭቱ ከፍተኛ ነበር ብለዋል። አቶ ንጉሱ የደረሰውን ጉዳት ይናገራሉ።
በጣም ብዙ ወገኖቻችን ጥቃት ደርሶባቸዋል። በአንድ ወጣት በሰባት ጊዜ በጥይት መታት አደጋ ደርሶበታል። ሌሎች በዚህ በጎማ ጥይት የተመቱ ብዙዎች አሉን። እጃቸው የተሰበረ፣ እግራቸው የተሰበረ፣ አይናቸው እንደዚሁ በጎማ ጥይት ተመቶ ሕክምና የተደረገላቸው ያሉ ብዙ ሰዎች አሉ። እህቶች ጥቃት የደረሰባቸው ሁኔታም አለ። ብዙ እህቶቻችን ሴቶች እና እነዚህ አይነት ነገሮች እየተባባሱ እየተበራከቱ ሲመጡ ነው የመጨረሻው እንትን ላይ የተደረሰው። አግባብ ነው አንልም። ያው ማህበረሰቡ የፖሊስ መኪናዎች ላይ ድንጋይ በመወርወር ነው እንግዲህ ራስን የመከላከል አይነት ነገር አድርጎ የወሰደው መንገድ ትክክል አይደለም። ያንን ከፖሊስ ጋር ሆነን እነዚህ ድርጊቶች ችግሮችን ለመፍታት በምናደርገው ሂደት ላይ ነው ፖሊስ የራሱን ደግሞ መልሶ በማቋቋም መጥተው አካባቢውን በሙሉ በመዝጋት ማንኛውም ሱቅ ላይ ያሉ ንብረቶችን በሙሉ ወስደዋል። ትናንትና በቴሌቪዥን የሀገር ቴሌቪዥን ህገወጥ መሳሪያ ማግኝተናል ብለው ነበረ። ዛሬ ግን ፖሊስ እንዳረጋገጠው የተገኙት መሳሪያዎች የጥበቃ ሰራተኞች እና ህጋዊ መሆናቸው ተረጋግጧል። ስለዚህ አካባቢው ላይ የተያዘ ድራግ ወይም አደንዛዥ የለም። የተገኘ በጣም ወንጀል የሚያሳይ እና ማህበረሰቡ እዛ አካባቢ የሚኖረው ማህበረሰብ በጣም ወንጀለኛ ነው ብሎ ለመደምደም የሚያስችል ነው ብዬ አላስብም። እኛም አናስብም። ነገር ግን በዚህ በህገ ወጥ አልባሳት ሰበብ የተለያዩ ህጋዊ የሆኑ ሱቆች ሁሉ ንብረታቸው በሙሉ ተጭነው ተወስዷል። መኪናዎች ተጭነው ተወስዷል። ወደ 46 የሚጠጉ መኪና ማህበረሰቡ ከ1200 በላይ ዶክመንትድ የሆነም ያልሆነም አብዛኛው ዶክመንትድ የሆነ ማህበረሰብ ነው ተወስዶ አሁን ዛሬ የሚመለከተው አካል ወረቀታቸው ትክክል መሆኑን ካረጋገጠ በኋላ እስካሁን አልተፈቱም። ወደዛ ያሉ የኮሚቴ አባላቶቻችን አሉ እዛ አካባቢ በዚህ ስራ ላይ ተሰማሩ። እንዲሁም ጠበቆችና የተለያዩ ኃይሎች እየተሯሯጡ ነው።
የጆሀንስበርግ ከተማ አስተዳደር ፖሊስና ከተለያዩ የመንግስት መስሪያ ቤቶች የተውጣጡ ከፍተኛ ቁጥር ያለው ቡድን ሁኔታውን ለማጣራት ሲመክር ቆይቶ ትላንት ባደረገው ፍተሻ ኢትዮጵያውያኑና ሌሎች ነጋዴዎችን አንድ ላይ ማሰሩን ይናገራሉ። ነጋዴዎቹ በዚህ በተወሰደው እርምጃ ያለምንም መለየት ህጋዊውንም ሰው ጠራርገው ነው የወሰዱት ይላሉ አቶ ንጉሱ።
በሙሉ አካባቢ ተዘጋ። በሙሉ ቢልዲንጎች ላይ ያለ እያንዳንዱ ሱቅ ውስጥ ያለ ትክክለኛም ያልሆነ እቃ በሙሉ ተራገፈ፣ ወረደ ወደ መሬት። ቴሌቪዥን በቀጥታ ይቀርጻል። የተወሰነ ያገኛቸውን እነዚህ ህገወጥ የተባሉ አልባሳቶችን በቴሌቪዥን አሳዩ። ሌሎችን ግን በጣም አብዛኛውን ማህበረሰብ ለፍቶ ሰርቶ የሚያድርባቸው ምግብ ቤቶች ሁሉ ወጥ እና እንጀራ ተደፋፍቶ ተጥሎ የተለያዩ የውበት ሳሎኖች ውስጣቸው ያሉ የውበት ሳሎን የሚሰራባቸው አገልግሎት የሚሰጥባቸው ማሽኖች በሙሉ ተሰባብረው ተወስደዋል። የደረሱት ጥቃቶች ትንሽ አሳዛኝ ናቸው። ቢሆንም ህጋዊ በሆነ መልኩ ነገሮች ቢከናወኑ መልካም ነው የሚል ነው ያለን እምነት። አሁንም ቢሆን እኛ እንደ ማህበረሰብ ከፖሊስ ጋር ሆነን ወንጀልን በመከላከል ስራ ላይ ለመስራት ዝግጁ ነን። ማንኛውም አካል ህግን አክብሮ ህግን ተከትሎ እንዲኖር እንፈልጋለን። ፖሊስም ቢሆን ማለት ነው። እንዲሁም ማንኛውም ሰው የሰብአዊ መብት በማንነት ሳይሆን በስደተኛነት ወይም ደግሞ በሀገር ሳይሆን በሰብአዊ መብት በሰብነቱ ብቻ እንዲከበር እና ማግኘት ያለበትን ህጋዊ አግባብ እንዲያገኝ ነው ጠረቃችና ከሚመለከተው ሀገር ጋርም እየተሰራበት ያለው ሁኔታ የሚመስል።
በደቡብ አፍሪካ በንግድ ላይ የተሰማሩት አቶ መሐመድ በበኩላቸው ስለ ሁኔታው ያስረዳሉ።
እኛ ላይ ሳምንት ሙሉ የማህበረሰቡ የነበረው የሆነ ለመጣት እና የሆነ እርምጃ ለመውሰድ ተነሳስቶ ነበር የመጡት እና እንደመጡም ያው የወሰድ ያደረጉት ነገር አብዛኛው ማህበረሰብ እንደውም ከዛ አካባቢ ርቋል እንጂ የሚፈጥረው ነው የከፋ ነገር የከፋ ነበረ። ያው ያገኙትን ሰዎች ሁሉ አሰሩ እንግዲህ እና የተለያዩ ሬስቶራንቶች ላይ የተለያዩ እዛ አካባቢ የሚኖሩ ሰዎች ናቸው የታሰሩት እና ደግሞ ቃም ደግሞ ይሄ አሁን ይሄ ኮፒውን ብራንድ ኮፒውን አካውንት ሲፍልቃ ተጨማሪ ደግሞ ሌሎች ደግሞ ያን ያልሆኑ እቃዎችን እዛ ጋር የተገኙ ብዙ እቃዎችን ያው ሾፖች ተሰብረው እዛ አካባቢ አብዛኛው ይሰራል የሚባሉት እንትን እቃቸው ወስዱ አንድ ላይ ሌላውንም ደግሞ ይሄ ነን ኖርማል እቃውም ማለት ነው እሱን እቃዎች ተጭነው ተወስደዋሉ። ያው ብዙ እቃ ነው የተቻለው ከዛ አካባቢ ላይ።
ጉዳዩን ለማጣራት ወደ ደቡብ አፍሪካ ጆሃንስበርግ የሚገኘው ዋና የፖሊስ ጣቢያ ማዕከል ደውዬ ነበር።
ኢሊጋል ኢሚግራንት ሁ ኬም ሄር ኢሊጋሊ ሁ ዳዝንት ሃቭ ዶክመንትስ።
በስልክ ያገኘኋቸውና ስማቸው እንዲጠቀስ ያልፈለጉት ግለሰብ ወደ 600 የሚጠጉ ሰዎች መታሰራቸውን ከገለጹ በኋላ እስረኞቹ ህጋዊ ሰነድ የሌላቸው በመሆኑ ወደ ሀገራቸው ይላካሉ፣ ዝርዝር ጉዳዩ ደግሞ እየተሰራበት ነው ብለዋል። በደቡብ አፍሪካ ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ጉዳዩን ለማጣራት ደውለን ነበር። አምባሳደሩና ሌሎች የዲያስፖራ ክፍል የሚመለከታቸው አመራሮች የእጅ ስልካቸው ላይ ልናገኛቸው አልቻልንም። ከሌላ ወገን ለመረዳት እንደሞከርነው ግን ጉዳዩን ለመከታተል ጆሃንስበርግ ውስጥ በስብሰባ ላይ መሆናቸውን ነው።
ጽዮንን ለዘገባዋ እናመሰግናለን። አድማጮች፣ ወደ ተከታዩ መጽሔት ርዕስ ስንሻገር ወዲህ ወደ ዩናይት ስቴትስ ይመልሰናል። የዩናይት ስቴትሱ ፕሬዚዳንትና ቀዳሚት እመቤት ሜላኒያ ትራምፕ በሰሞኑን በተፈጸመ በመደዳ የተኩስ ጥቃቶች 9 ሰው ወደ ተገደለባት የኦሃዮ ግዛቷ ዴይተን ከተማና ወደ ቴክሳሷ ኤልፓሶ ትናንት በሄዱበት ወቅት የተቃውሞ ሰልፈኞች ጠብቀዋቸዋል። ሰልፈኞቹ በሁለቱም ከተሞች ውስጥ ባሰሟቸው ድምጾች አገሪቱ በጦር መሳሪያ ባለቤትነት ላይ ያላት የላላ ቁጥጥርና ፕሬዚዳንቱም በፍልሰተኞችና ነጭ ባልሆኑ ሰዎች ላይ ያሰሟቸው ያሏቸው ንግግሮች እንዳስቆጧቸውን የተናገሩት። ሪቻርድ ግሪን ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታ ይዛ ቀርባለች።
ፕሬዚደንት ዶናልድ ትራምፕ ወደ ኦሃዮና ቴክሳስ ለሚያደርጓቸው ጉዞዎች ከዋይት ሀውስ ከመነሳታቸው ጥቂት ቀደም ብለው እሳቸው በሚሰጧቸው አስተያየቶች የነጭ የበላይነት አስተሳሰብን ይደግፋሉ፣ ያበረታታሉ በሚል እያደገ የመጣባቸውን ነቀፌታ በማጣጣል ተከላክለዋል። ይባስ ብለው እንዲያውም የኦሃዮ ዴይተኑን የጅምላ ጥቃት ያደረሰው የእሳቸው ተቀናቃኝ ግራ ዘመመ ወይም ሊበራሎች ደጋፊ ነው እንጂ እስከ ማለት ደርሰዋል ፕሬዚደንቱ።
ነቃፊዎቼ የፖለቲካ ሰዎች ናቸው። ነጥብ ለማስቆጠርም ነው የሚሞክሩት። አብዛኞቹ ለፕሬዚደንትነት የሚወዳደሩ በሕዝብ አስተያየት ግምገማቸውም እጅግ ዝቅተኛ አሃዝ ያላቸው ናቸው። በተለይ ሁለቱ የዴይተኑን ጥቃት ያያችሁ እንደሆነ ሰውየው የሚደግፈው እንደ ተረዳሁት ልበለውና በርኒ ሳንደርስን ነው። አንቲፋ ወይም አንታይፋሽስት የሚባል ቡድን ኤሊዛቤት ዋረን ተረድቻለሁኝ። ከፕሬዚደንት ትራምፕ ጋር ምንም የሚያገናኘው ነገር የለም። ስለዚህ እነዚህ ሰዎች የፖለቲካ ጥቅም ለማግኘት ነው የተነሱት። የሚሆንላቸው አይመስለኝም። እኔ ደግሞ በተቻለኝ መጠን ከዚያ ውስጥ ራሴን አግልያለሁ።
ፕሬዚደንቱ ዴይተን ከተማ ሲገቡ ከአካባቢው ሹማምንት የሞቀ አቀባበል ተደርጎላቸዋል። 9 ሰዎች በተገደሉበት በሁለታው ተኩስ የቆሰሉ ሰለባዎችን እሳቸውና ቀዳማዊት እመቤቲቱ ሜላኒያ በጎበኙበት ሆስፒታል አጠገብ ባሉ ጎዳናዎች ግን የተቆጡ ተቃዋሚ ሰልፈኞች ናቸው የጠበቋቸው። የኦሃዮ ክፍለ ግዛት ዲሞክራት ሴኔተር ሼረድ ብራውን ፕሬዚደንቱን የመወሰኛው ምክር ቤት አጋሮቻቸው የሆኑትን ሪፐብሊካኑን በዲሞክራቶች በሚመራው በመምሪያው አጽድቆ በላከው አዲስ የጦር መሳሪያ ቁጥጥር ሕግ ላይ ፈጣን እርምጃ እንዲወስዱ ግፊት አድርጉ ብዬ ተማጽኛቸዋለሁ ብለዋል።
Both the mayor and I asked the president to call on Senator McConnell to bring the Senate back in session this week.
ፕሬዚደንቱ ሴኔተር መኮኔልን የሕግ መወሰኛ ምክር ቤቱን በዚህ ሳምንት ለስብሰባ እንዲጠሩ እንዲነግሯቸው እኔም ከንቲባችንም ጠይቀናቸዋል። የሕግ መወሰኛው ተሰብስቦ በጦር መሳሪያ ግዢ የጀርባ ታሪክ ፍተሻ ረቂቅ ሕጉ ላይ እንዲነጋገር እንደሚፈልጉ ይናገሩ ብለናቸዋል። ከዚያም እርሳቸው ከሴኔተር መኮኔል ጋር ሆነው ሕጉን በአደባባይ ከደገፉ በኋላ እንደሚፈርሙበት ለእኔም ለአሜሪካ ሕዝብም ቃል ይግቡልን ብዬ ፕሬዚደንቱን ጠይቄያቸዋለሁ።
ከዴይተኑ የጅምላ ግድያ በጥቂት ሰዓታት ቀደም ብሎ በሸቀጣሸቀጥ መደብር አዳራሽ አጥቂ በከፈተው ተኩስ 22 ሰዎች በተገደሉባት በቴክሳሷ ኤልፓሶ ከተማ ፕሬዚደንት ትራምፕ ለሰለባዎቹ ለእርዳታ የደረሱና አጥቂውን በቁጥጥር ስር ያዋሉትን ፈጥኖ ደራሽ ሰራተኞች አመስግነዋል።
All over the world they're talking about the job you've done as police, as law enforcement, as first responders.
እንደ ፖሊስ፣ እንደ ሕግ አስከባሪ፣ እንደ ፈጥኖ ደራሽ ያከናወናችሁት ሥራ በዓለም በጠቅላላ እየተደነቀ ነው። ሁሉ ሰው እያወራ ነው። እኔም በጣም ልዩ ሰዎች ስለሆናችሁ በአካል ተገኝቼ ላመሰግናችሁ ፈልጌ ነው የመጣሁት።
ታዲያ ከሜክሲኮ ጋር በምትዋሰነዋ ኤልፓሶ ከተማ ማህበረሰቦች እጅግ በጋለ የቁጣና የብሶት ስሜት ውስጥ ናቸው። መሳሪያ ታጥቆ በጅምላ የተኮሰው ተጠርጣሪ ፓትሪክ ክሩሲየስ ተኩሱን ከመክፈቱ ጥቂት ሰዓታት ቀደም ብሎ መሰረታቸው ላቲን አሜሪካ የሆኑ ሰዎችን አብዝቶ የሚጠላ መልእክት ያዘለ የነጭ የበላይነት መልእክት በማህበራዊ መገናኛ አውጥቶ እንደነበረ ተዘግቧል። ብዙዎች የኤልፓሶ ነዋሪዎች ፕሬዚደንቱ ከሜክሲኮና ከሌሎችም የማዕከላዊ አሜሪካ ሀገሮች የሆኑ ህጋዊ ፈቃድ የሌላቸውን ፍልሰተኞች አስመልክተው የሚናገሩትና የሚከተሉት ፖሊሲ በዛ ምክንያት ተጠያቂ ናቸው ሲሉ ከሰዋል።
These hateful policies are enacted right here in our community every day. This attack and everyone before it has been an assault on our right to exist.
እነዚህ በጥላቻ የታጨቁ ፖሊሲዎች አሉ። የላቲን አሜሪካ ዝርያ ማህበረሰብ መሪ የሆኑት አድሪ ፐሬዝ በየቀኑ ነው ማህበረሰባችን ውስጥ ስራ ላይ የሚውሉት። ይህም ሆነ ካሁን ቀደም የተፈጸሙት ጥቃቶች በእኛ የመኖር መብት ላይ የተሰነዘሩ ናቸው። ዛሬ ማህበረሰባችን በዚህ በነጭ የበላይነት የሽብር ጥቃት በተሸበረበት በሐዘን በተዋጠበትና ገና ያገገመ ባለበት ዕለት ላቲኖች የሚቀጥለው ደግሞ ምን ይመጣብን ይሆን ብለው እየሰጉ ባሉበት በዚህ ዕለት ከምንጊዜውም በላይ ዛሬ ፕሬዚደንቱንና ያስተዳደራቸው መገለጫ የሆነውን ዘረኝነት አካሄድ በተጠያቂነት ልንይዛቸው ይገባል ሲሉ ተደምጠዋል።
We have a president who demonizes communities like this one.
ማህበረሰባችን እንደ ጭራቅ የመሰለ ፕሬዚደንት ነው ያለው።
ማህበረሰቦችን እንደ ጭራቅ የሚስል ፕሬዚደንት ነው ያለን ብለው ሲናገሩ የተሰሙት ከዲሞክራቲክ ፓርቲው የመጪው ፕሬዝደንታዊ ምርጫ እጩ ተፎካካሪዎች አንዱ የቴክሳሱ ቤቶ ኦሮርክ ናቸው። በአንድ ወቅት በዩናይትድ ስቴትስ ምክር ቤት የኤልፓሶ ከተማ የህዝብ ተወካይ ነበሩ። ፕሬዝደንቱ ታዲያ ኤልፓሶ ከመግባታቸው በፊት ቤቶ ኦሮርክን በህዝብ ድጋፍ ግምገማ ወደ ኋላ የቀሩ ደግሞም በሐሰት ላቲን አሜሪካዊ መሰረት ያለኝ ነኝ ብለው የሚናገሩ ሲሉ በትዊተር ዘልፈዋቸዋል።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። በአሃዱ ራዲዮ 94.3 ኤፍኤም ላይ እንገኛለን። በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት አሁን ከ33 ያመለክታል። የሰዓቱን የአጫጭር የዓለም ዜና ካዳነች ፍስሐዬ።
ፓኪስታን ከህንድ ጋር የነበራትን አንድ ብቻ የመንገደኞች የባቡር አገልግሎቱን አቁማለች። በሀገሯ የህንድ ሲኒማዎች እንዳይታዩም አግዳለች። ከኒው ደልሂ ጋር ያላትን ግንኙነት ዝቅ ባደረገች ማግስት ነው እርምጃውን የወሰደችው። ፓኪስታን ይህን እርምጃ የወሰደችው ህንድና ፓኪስታን ይገባናል የሚሉት ካሽሚር ክልል የነበረውን ልዩ ቦታ ህንድ ለመሻሯ ምላሽ ነው ብላለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከባለቤታቸው ቀዳማዊት እመቤት ሜላኒያ ትራምፕ ጋር ሆነው በኦሃዮና በቴክሳስ ክፍለ ግዛቶች የተፈጸሙ የግፍ ግድያዎች ሰለባ የሆኑትን ሰዎች በሆስፒታሎች ጠይቀዋል። የኪርጊስታን ልዩ ፖሊስ ኃይል የቀድሞውን የሀገሪቱ ፕሬዚደንት አልማዝቤክ አታምባየቭን ለማሰር ችሏል። ቀደም ሲል አታምባየቭን ለመያዝ ያደረገው ሙከራ ከከሸፈው በኋላ ልዩ ፖሊስ ግቢውን ወሮ ከአታምባይ ደጋፊዎች ጋር በተካሄደው ግጭት አንድ ፖሊስ ተገድሎ በርካታ ቆስለዋል። የሩሲያ ኢንተርፋክስ የዜና አገልግሎትና የኪርጊስታን ሚዲያ በዘገቡት መሰረት አታምባይፍ ዛሬ በኮይታሽ መንደር በሚገኘው ቤታቸው ተይዘዋል።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። በአሃዱ ራዲዮ ኤፍኤም 94.3 ላይ እንገኛለን። አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው በቀጥታ እንወስዳችሁ። በደቡብ ወሎ ዞን ወረይሉ ወረዳ ስር ያሉት የካቢና አካባቢው ቀበሌዎች ነዋሪዎች በቅርቡ ወደ አካባቢው ልዩ ኃይል በመስፈሩ ቅሬታ እንዳላቸው የአሜሪካ ድምፅ ያነጋገራቸው አንዳንድ ነዋሪዎች ገልጠዋል። በመንግስት ችግር ያልተሰበሰበ የሁለት ዓመት ውዝፍ የግብር ዕዳ እንድንከፍል እየተገደድን ነው የሚሉት ቅሬታ አቅራቢዎች ቀበሌዎቹ ወደ ወረዳነት እንዲያድጉም ይጠይቃሉ። የደቡብ ወሎ ባለስልጣናት ደግሞ ልዩ ኃይል የሰፈረው በአካባቢው እየተስተዋለ ነው ባሉት ስርዓት አልበኝነት ሳቢያ እንደሆነ ይናገራሉ። የሚያስተዳድሩት እድሮችና የተወሰኑ ኃይሎች መሆናቸውን ከደቡብ ወሎ ዞን አግኝቸዋለሁ ያለውን መረጃ አካቶ መስፍን አራጌ ከደሴ ተከታዩን አድርሶናል።
አስተያየታቸውን ለአሜሪካ ድምፅ በስልክ የገለጹት ግለሰቦች ታሪካዊ ዳራ አጣቅሰን ተጨባጭ እውነት አመላክተን የወረዳነት ጥያቄ አንስተናል። ጥያቄያችንን አመታትን ተሻግሯል። ለደህንነት ስጋት በሌለበት ሁኔታ ልዩ ኃይል በወረዳችን እንዲሰፈር ለምን ተደረገ ይጠይቃሉ። እንደነሱ አባባል ልዩ ኃይል መስፈሩ አለመረጋጋትን ያስከትላል፣ በህዝቡ ዘንድ ፍርሃትን ይጭራል።
የክልሉ መንግስት ማለት ነው የተፈጠረውን የሁከት ወይም የወረዱና የለጎጎራ ህዝብ እንደማይገናኝ አጠቃላይ ችግሩን ሲያውቀው የለጎጎራና አካባቢ ህዝብ ባለው በቀበሌው መዋቅሩ እንዲተዳደር ሰላማቸውን ራሳቸው እንዲጠብቁ ተብሎ ሰላማችን ጠብቀን ስንኖር ቆይተናል። ምንም አይነት የሰው መፈናቀል፣ የሞት አደጋ፣ የጸብ አደጋ በሌለበት ቦታ ላይ ለህግ በማስመሰል ልዩ ኃይልም ከ120 በላይ እዛ ሰፍሮ ማለት ነው ሰው ተፈናቅሎ ወጥቷል። ጠቅላላ ሰው ሲፈናቀል
ወደ የት ተፈናቀሉ?
በየሁሉም ከተማ ተበትኗል። ባህር ዳር ገብተዋል። ደሴ ያለ አዲስ አበባ ድረስ ተፈናቃይ ሞልቷል።
እና ወደ ባህር ዳር ይቀርባቸዋል ለመፈናቀል
አረላ ቤታ ነው ወደ ባህር ዳር የሚደዋል። ደሴ ማቤታ እያቀረብ ነገ ተፈናቅሎ በየቤቱ ውስጥ ተቀምጧል። ደሴ በተለይ ህብረተሰቡ እንደገና ደግሞ ገበሬው ማለት ነው አቅም ያጣው ከዛው ተፈናቅሎ በየዘመዱ በየመንደሩ በየቦታው ተፈናቅሏል። ምንም ሴት ብቻ ነው ያለው።
የደቡብ ወሎ ዞን ሰላምና ደህንነት ጉዳዮች መምሪያ ተወካይ ኃላፊ አቶ እጅጉ መላኬ ግን ልዩ ኃይሉ እየሰፈረው አስገዳጅ ሁኔታዎች በመፈጠራቸው ነው ብለዋል።
ዝርፊያ፣ ድብደባ፣ የመንግስት ተቋማትን መዳፈር የመሳሰለው ነገር በከፍተኛ ደረጃ አንድ ቀበሌ ላይ እንኳን በቅርቡ ከ10 በላይ ቤቶች ናቸው ተዘርፈው ያደሩት በአንድ ሌሊት። የመንግስት ተቋማት ህገወጥ መንገድ ገብቶ ግቢያቸውን መድፈር፣ ማረስ፣ እንዲህ አይነት ሁኔታ በከፍተኛ ደረጃ እየጎላ ሲመጣ የህዝቡ ግፊትም እየጠነከረ መጣ። ህግ ይከበርልን የሚለው ስለዚህ አካባቢው ላይ የጸጥታ ኃይል ተቀምጦ የአካባቢውን ሰላም እንዲያስከብር ወደን አይደለም። እኛ የራሱ የህዝቡ ጥያቄ ነው። ህቡ የሆነ የህዝብ ጥያቄ አለ። በጣም የጠናባቸው በግልጽ መጥተው ጥያቄያቸውን እዚያ ያቀርባሉ። ውስጥ ሆኖ ደግሞ ያለው ግፊት በአንድ ወይ በሌላ መንገድ ባለን ክትትል ማህበረሰብ ውስጥ ያለውን ስነልቦና እንረዳለን እና አንድ ህዝብ በጥቂት ቡድኖች ምክንያት በእንዲህ አይነት ችግር ውስጥ ረዥም ጊዜ መንግስት ባለበት ሀገር ሊቆይ አይችልም። ለጊዜውም ቢሆን ስርዓት አልበኝነቱ ጫፍ ስለረገጠ አካባቢው ላይ ተወሰነ የጸጥታ ኃይል ተቀምጦ እንዲያስተባብር ግና ስርዓትን ማስከበር አለ።
ቅሬታ አቅራቢዎቹ ግለሰቦች የመንግስት መዋቅሩ በአግባቡ ባልሰራበት፣ በመንግስት በራሱ ችግር በተፈጠረ ክፍተት ግብር አልከፈሉም ተብለን እንግልት መዳረጋችን ተገቢ አይደለም ባይ ናቸው።
ተወልታችን ጀምሮ ግብሩን አንከፍልም። መጀመሪያ አመራሩ ተፈናቅሎ እንዳለ የግብር ጊዜው አለፈ። አመራርና ኮሚቴ የተዋቀረው ታህሳስ ላይ ነው። ያም ከተዋቀረ በኋላ በእነሱ አይተዳደሩም። እነሱ ጋር ማንም ሰው እንዳይደርስ ብሎ ክልሉ በሰጡ አቅጣጫ መሰረት የሆኑ ግን ግብሩን እናስከፍላለን እኛ ብሎ መድባለሁ ብሎ ከአንድ ካሰጠ በኋላ ግን ቀረ።
የግብር አከፋፈል ሲስተሙ በምን አይነት መልክ ሆነ ውዝፍ አለብን፣ ይህንን በተጣራ ህጋዊ በሆነ መንገድ እንክፈል፣ አነጋሩን ስንላቸው በኃይል የታገዘ እርምጃ ነው የተወሰደ።
የደቡብ ወሎ አዴፓ ጽህፈት ቤት ኃላፊ አቶ አሊ መኮንን የተወሰኑ ቡድኖች በሚፈጥሩት ጫና በመንግስትና በህዝብ መካከል አለመተማመን እንዲፈጠር እየተደረገ መሆኑን አውስተዋል።
ነጋዴውም ንግድ ማደስ አለበት፣ ህጋዊ መሆን አለበት፣ ግብር መክፈል አለበት። አርሶ አደሩም ቢሆን ግብር መክፈል አለበት። እንደዚህ አይነት ነገሮች ቆሙ። አሁንም አምጥተን የቀበሌ አመራሮቹን አወያየ። ፕሊስ አሁን ግብር ይከፈል። ግብር ሳይከፍል ሰው ይዞታውንም ወይም የንግድ ስርዓቱን ይዞ መቀጠል አይችልም። ማህበረሰቡ ይጎዳል። የልማት ስራዎችም ይሰሩ የሚል ሀሳብ አስቀመጥ ነው። ኦኬ አሉ። የግብር ካርድ ወሰዱ። ወደ ስራው ሊገቡ ሲሉ የሚከለክል ቡድን ተፈጠረ። ስለዚህ እንደ መንግስት ምን እናድርግ ብለን ተወያየን። አካባቢው ግብር ሊገብር ይገባል። ህገወጥነት ሊነግስበት አይገባም። መንግስት ባለበት ሀገር ጥያቄያችሁን መቀጠል ትችላላችሁ። የመንግስት ግዴታዎችን ግን አሟሉ ነው የኛ አቋም።
አስተያየት ሰጪዎቹ ይሄ ሁሉ የሆነው የወረዳነት ጥያቄ በማቅረባችን ነው ሲሉ በምሬት ይገልጻሉ። የዞኑ ሰላምና ደህንነት ጉዳዮች መምሪያ ተወካይ ኃላፊ ደግሞ ምላሻቸው ከዚህ ይለያል።
የወረዳ የሚመለስልኝ ጥያቄ በዞናችን ውስጥ ሲነሳ ይሄ ብቸኛ አካባቢ አይደለም። በጣም በርካታ ወደ 9 የሚሆኑ ወረዳዎች ተመሳሳይ ጥያቄ አለ። ይሄ ጥያቄ ግን መመለስ ያለበት መርህን ተከትሎ ነው። በኃይልና በጉልበት የሚመለስ ጥያቄ ያው መጨረሻውም ሰላማዊ ሊሆን አይችልም። ይህን ጥያቄ ማንሳታቸው በራሱ ስህተት አይደለም። አሁን የከፋው ነገር ምንድን ነው? በኃይል የክልሉ መንግስት መልስ ሳይሰጥ ራሳችን ወረዳ እንሆናለን ብለው ህዝቡን ከመንግስት የሚነጥል የዕለት ከዕለት እንቅስቃሴ ውስጥ መግባቱ ነው። በዕለት በዕለት እዚህ አንዳንድ ሰው አቤቱታ ሳይመጣ ውሎ አያውቅም።
ድብደባ፣ እንግልት፣ ስደት ደርሶባቸው ይህንኑ ለሚመለከተው አካል ቢያሳውቁም ተገቢው ምላሽ እንዳልተሰጣቸው ነው አስተያየት ሰጪዎቹ የሚገልጹት።
የእግር ሽባ የሆነ ልጅ ላይ አምሮ ዘገምቶች አሉ። እነዛ ተመተው ተፈራክሰው በገዛ ትራንስፖርታችን ዘመተን ብናሳይ ይህና ዛ ይፈታል አላ ምግጥ ምን እናድርግ እያለ ማለት ነው። ሰላማዊ ሰዎቹ ደማቸው እየተንጠፈጠፈ ደማቸውን አድርገው ተቀምጠዋል።
የዞኑ ከፍተኛ አመራሮች በበኩላቸው ይህንን ይላሉ።
በምንም ተአምር አሁን በእንደዚህ መንገድ እውነት ለመናገር አንድ አመት እኮ ቆየን ህዝብ ጋር እንዳንጋጭ ብለን ወደ ጸረ ዲሞክራሲ እንዳንገባ ብለን ማአት ችግሮች እየተፈጠሩ ታግሰን ነው የቆየ ነው። አሁን ላይ ግን ፍጹም ህገወጥ ወደሆነ አቅጣጫ እየሄደ ስለሆነ ህጋዊ በሆነ መንገድ ጥፋት ያለባቸውን ሰዎች እንጠይቅ ነው።
አካባቢ ላይ ያለው ሰራዊት የመብት ጥሰት አሳድሮብኛል የሚል ካለ ደግሞ በተጨባጭ አቅርብ፣ እኛም እንገመግመዋለን፣ ስርዓቱን ተከትለን እርምጃ እንወስዳለን።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በኦሮሚያ ክልል ባሌ ዞን ከ5000 በላይ የሚሆኑ ሰዎች ተፈናቅለን የሚረዳንም አካል አጥተናል ሲሉ ለአሜሪካ ድምፅ ቅሬታቸውን አሰምተዋል። የዞኑ አደጋ ስጋት ስራ አመራር ጽህፈት ቤት ደግሞ ሰዎቹ ተፈናቃይ አለመሆናቸውን ገልጾ ነገር ግን የምግብ እርዳታ እያደረስንላቸው ነው ብሏል። የኦሮሚያ ብሔራዊ ክልላዊ መንግስት ጉዳዩን የሚያጣራ ልዑክ ወደ ዞኑ መላኩን የክልሉ የመንግስት ኮሚኒኬሽንስ ቢሮ ለአሜሪካ ድምፅ ገልጿል። ሙክታር ጀማል ከባሌ ሮቤ ተጨማሪ ዘገባ አለው።
በኦሮሚያ ብሔራዊ ክልላዊ መንግስት ባሌ ዞን በርበሬ ወረዳ ተፈናቅለን የምግብ እርዳታም አላገኘንም፣ መልሶ የሚያቋቁመንም አካል አጥተናል ሲሉ ነዋሪዎች ለአሜሪካ ድምፅ ገልጸዋል። ቅሬታ አቅራቢዎቹ በአጠቃላይ ወደ 5000 እንደሚጠጉ የተነገረ ሲሆን ከ18 የበርበሬ ወረዳ የተለያዩ ቀበሌዎች የተሰባሰቡ መሆኑንም ተናግረዋል። አቶ መሐመድ ሐሰን ተፈናቅለናል ብለው ስሞታ ካቀረቡት ሰዎች አንዱ ናቸው። ለአሜሪካ ድምፅም ይህን ተናግረዋል። ተፈናቅለው የተሰባሰቡ ሰዎች ከ18 መንደር የተፈናቀሉ ናቸው። ከተፈናቀልን አሁን ወደ 3 ወር ተጠግተናል። ተመልሶ እያየንም የለም። በስፋት የምግብ ችግር ነው ያለብን። መጀመሪያ ምግብ በየወሩ ይቀርብላችኋል ብለውን ነበር። አሁን ወር አልፎ እስከ 2 ወር ቆይቶ ነው ምግብ የሚሰጠን። ሰው አሁን ለከፍተኛ ረሃብና በሽታ እየተጋለጠ እያለቀ ይገኛል። አቶ መሐመድ ጅብሮ የሚባሉት ደግሞ እውነትም መቸገራቸውን፣ ነገር ግን ተፈናቅለናል ለማለት ይህ አይነት ይዞታ አለን ብለን መናገር አንችልም ይላሉ። እዚሁ በርበሬ ወረዳ የመሬት ችግር አለብን ብለን ከዚህ ቀደም ለመንግስት አቤት እያልን ነበር የቆየ ነው። መልስ አልመልስ ሲለን መንግስትን ለመጠየቅ ሰላማዊ ሰልፍ አድርገን ሄደን ቅሬታችንን አቀረብን። እኛ ሄደን መንግስትን መሬት መጠየቅ ስንጀምር ከዚህ ቀደም ቀን ስራ ስንሰራላቸው የነበሩ ሰዎች እኛ የምንኖርበትን ዳስ ከመሬታቸው ላይ አፈረሱ። ሸራው ግን የፈረሰው ከራሳቸው መሬት እንጂ ከእኛ ይዞታ ላይ አይደለም። እኛ ምንም መሬት የለንም። እነሱ ጋር ነው ተጠግተን ቀን ስራ እየሰራንላቸው ስንኖር የነበረው። እኛ ተፈናቅለናል የምንልበት ይዞታና ቦታ ምክንያትም የለንም። ነገር ግን መሬት እንፈልጋለን። እኛ ቀን ስራ ሰርተን ነበር ስንኖር የነበረው። ድሮም በአሰሪዎቻችን ቀን ስራ ላይ ነበር የምንኖረው። የከሌ አፈናቅሎናል ብለን የምንከሰው ማንም ሰው የለንም። የባሌ ዞን አደጋ ስጋት አመራር ጽህፈት ቤት በበኩሉ በዞኑ መደወላቡ፣ ራይቱ፣ ጉራ ቃሞሌና የተለያዩ ሌሎች ወረዳዎች ተፈናቃዮች ቢኖሩም አሁን ችግር ገጥሞናል በማለት በርበሬ ወረዳ ላይ ቅሬታ እያቀረቡ ያሉ ሰዎች
በፍጹም ተፈናቃይም አይደሉም ሲሉ ነው የሚገልጸው። የጽፈት ቤቱ ኃላፊ አቶ አብርሃም ኃይሌ ለአሜሪካ ድምፅ እንደተናገሩት ሰዎቹ ተፈናቃይ እርዳታ ያገኛል በሚል አስተሳሰብ ተሰባስበው የመጡ ናቸው በማለት ነው የሚገልጹት።
በርበሬ ወረዳ ውስጥ አሁን ሰው ይቀራሩ የሚለው ከተለያዩ ሶሻል ሚዲያ ነው የምንሰማው። በበርበሬ ወረዳ ተፈናቃይ የለንም። እነዚህ አሁን ተፈናቃይ ነን የሚሉት ወደ 5124 ከቤተሰብን ጨምሮ ማለት ነው። ከስድስት ወር በፊት ከተለያዩ ክፍለ ሀገሮች ከሀረርጌ፣ ከወሎ እና ከሸዋ ክፍለ ሀገርም ከተለያዩ በተለይ በቀን ስራ ተሰማርተው በጉልበታቸው ሲተዳደሩ የነበሩ ናቸው። እነዚህ ማህበረሰቦች መንግስት በዛን ጊዜ ከፍተኛ ትኩረት አድርጎ ተፈናቃይን ሲረዳ ስለነበረ ተፈናቃይን እንበል በሚል ሽፋን ከተለያዩ የወረዳ ቀበሌው በመሰባሰብ አንድ ላይ በመምጣት ጎራ ሂዶ የሚል ቀበሌ ላይ ተሰብስበው በዋናነት መሬት ጥያቄ ነው ያለን ግን ተፈናቃይ ነን የሚል ነበረ። ነገር ግን ተፈናቃይ እንዳልሆኑና እነዚህ ሰዎች በሶማሌም በማንኛውም አካል ያልተፈናቀሉ መሆናቸውን አረጋግጠናል። በዋናነት ጥያቄያቸው የመሬት ጥያቄ እንደሆነና መንግስት ምላሽ የመሬት እንዲሰጣቸው አርሰው መብላት እንደሚፈልጉ ጥያቄ ሲያቀርቡ ነው የቆዩት።
ስሞታ አቅራቢዎቹ ተፈናቅለናል ከማለት በተጨማሪ የምግብ እርዳታ በጊዜ እንደማይደርስላቸውና በቂም አለመሆኑን፣ መሬት ተሰጥቷቸው ራሳቸው አልምተው ራሳቸውን መቻል እንደሚፈልጉ መግለጻቸውን ተከትሎ ለአቶ አብርሃም ከአሜሪካ ድምፅ ጥያቄ ቀርቦላቸዋል። አቶ አብርሃም እንደሚናገሩት ሰዎቹ የራሳቸው ስራና ህይወት የነበራቸው ነገር ግን በተፈናቃይ ስም መረዳት ስለፈለጉ ብቻ ከተለያየ ቦታ ተሰባስበው መጥተው ይህን መሰል ጥያቄ እያቀረቡ ቢሆንም ተቸግረናል እስካሉ ድረስ መንግስት የዜጋን የምግብ ዋስትና ማስጠበቅ ስለሚኖርበት የምግብ እርዳታም እያደረግንላቸው እንገኛለን፣ ስለ ጥያቄዎቻቸውም እየተወያየንበት ነው ይላሉ የባሌ ዞን አደጋ ስጋት አመራር ጽህፈት ቤት ኃላፊ አቶ አብርሃም ኃይሉ።
እነዚህ ሰዎች ብቻ ሳይሆኑ የመሬት ጥያቄ ያላቸው ሌሎችም አሉ። የአካባቢ ማህበረሰብም ወጣትም፣ ሌላ ወረዳ ውስጥ የሚኖሩም ወጣቶች የመሬት ጥያቄ እያቀረቡ ነው ያሉት። መልስ ከተሰጠ በአጠቃላይ ለሁሉም የሚሆን መልስ ነው እንጂ እነሱን ለየት የሚያደርገው በግዳጅ መንግስትን አጣብቂኝ ውስጥ በመክተት በግድ መሬት አምጡ የሚል በመሰባሰብ በአንድ ድምፅ የሚያነሱት ጥያቄ ነው የሚለያቸው እንጂ የመሬት ጥያቄ ማንኛውም ዜጋ አለው። ይህም በተመለከተ መንግስት በራሱ ፕሮግራም መልስ ሊሰጥ ይችላል። ነገር ግን ከምግብ ጋር ተያይዞ የክልሉም የፌዴራል አደጋ ስጋት ስራ አመራርም እንደሚልክላቸው ቃል ገብቷል። ስለዚህ ከምግብ ጋር አላገኘንም፣ ተርበናል፣ ራብ አለ ተብሎ የሚነሳ ጥያቄ ካለ በተለይ በበርበሬ ወረዳ ውሸት መሆኑን ማንኛውም አካል ሄዶ መንግስት ምግብ አቅርቧል አላቀረበም የሚል አካል ማረጋገጥ ይችላል። ምግብ ቀርቦላቸዋል የሚል ነው። 100% ቀርቦላቸዋል።
በባሌ ዞን ተፈናቃዮች እርዳታ አላገኙም፣ ከፍተኛ ረሃብ ላይ ናቸውም በማለት በስፋት እየተወራ ያለውን ጉዳይ በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ስለ ጉዳዩ ምን መረጃ አለው? መፍትሄውንስ ምን እያደረገ ይገኛል? ስል የክልሉን መንግስት ኮሚኒኬሽን ኃላፊ አቶ አድማሱ ዳምጠውን ጠይቄያቸዋለሁ። አቶ አድማሱ እንደገለጹት አሁን ችግሩ የተነሳበት የበርበሬ ወረዳ ከዚህ ቀደም በዚህ መጠን ተፈናቃዮች አሉ ተብሎ ምንም መረጃ ያልነበረ ቢሆንም ጉዳዩን በስፋት ማጣራት እንዲቻል በክልሉ ከፍተኛ አመራር የተመራ አንድ ልዑካን ቡድን በቦታው ተገኝቶ እንዲመረምር ምክትል ርዕሰ መስተዳደሩ አቅጣጫ መስጠታቸውን ለአሜሪካ ድምፅ ገልጸዋል።
አሁን ሰሞኑን ከተወራው ወሬ ጋርም እውነት ምንድን ነው የሚለውን መሬት ላይ ለማየት አንድ በክልሉ ከፍተኛ አመራር በምክትል ፕሬዚዳንት የሚመራ ኮሚቴ ተቋቁሞ በነገው ዕለት ቀጥታ ወደ ስፍራው ሄዳ የበለጠ አሁን እየሰራ ናቸው ያለውን የዜጎችን የሰላም ዲሞክራሲና ልማት ተፈጻሚነትን የማረጋገጡን ጉዳይ በዘላቂነት ከህብረተሰቡ ጋር ሆነን አጠናክረን ለመቀጠል መሬት ላይ ያለውን ስራና ጠንካራና ደካማ ጎኖች ለይቶ በቀጣይም ሰፊ ስራ ለመስራት እየሰራ ነው ያለ ነው።
በክልሉ የሚገኙትን ተፈናቃዮች መንግስት መልሶ ለማቋቋም በካቢኔ ውሳኔ አስተላልፎ ተጨማሪ እርዳታዎችንም ለማቅረብ እየተንቀሳቀሰና በተለይ በጠቅላላ ወደ ቀያቸው ገብተው ኑሯቸውን መምራት እንዲችሉም በስፋት እየተሰራ መሆኑን አቶ አድማሱ ዳምጠው ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከባሌ ሮቤ።
ሙክታር ጀማል ለዘገባው እናመሰግናለን። አድማጮች፣ ተከታዩ የባህልና ማህበረሰብ ቅንብር ነው። አመታዊ የማህበረሰብ ዝግጅት በዋሽንግተን ዲሲ።
የፊታችን ቅዳሜ እዚህ ዋሽንግተን ዲሲ ላይ የሚካሄደው ዓመታዊ ዝግጅት ነው። የተሰማራችሁባቸው የሙያ መስኮች ከፍተኛ እውቅና ያላቸው ባለሙያዎችና ኃላፊዎች ዋሽንግተን ዲሲና በአካባቢው የሚኖሩ ኢትዮጵያውያን የሚታደሙበትን ይህን ስነ ስርዓት ለሶስተኛ ጊዜ ያዘጋጀው በእንግሊዝኛው ምህጻረ ቃል ኢቢኤስ በመባል የሚታወቀው የቴሌቪዥን ጣቢያ ነው። ባህልና ማህበረሰብ በምሽቱ መሰናዶ የዝግጅቱን መልክና ይዘት ከወዲሁ ያስቃኛል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የቃለ ምልልሱን የመጀመሪያ ክፍል ይዞ ቀርቧል።
ሄለን መስፍን እባላለሁ። ከኢቢኤስ ቴሌቪዥን የሄለን ሾው ፕሮግራም አዘጋጅ ነኝ።
አመሰግናለሁ ሄለን። ዓመታዊ የማህበረሰብ ዝግጅታችሁ የፊታችን ነሐሴ 4 2011 ዓመተ ምህረት ይካሄዳል። ባጭሩ ወደ አማርኛ ሲመለስ ማህበረሰብን ማጎልበት ይሰኛል። እንደ ቀደሙት ሁለት ዓመታት ሁሉ ዘንድሮም በርከት ያሉ የተለያዩ ስራዎችን የሰሩ ታዋቂ ተወያዮች ጋብዛችኋል። እስኪ በቅድሚያ ስለ ዝግጅታችሁ አላማ ንገሪን ሄለን ባጭሩ።
እሺ አንብላን ስለጋበዝከኝ በጣም አርጌ አመሰግናለሁ። እንግዲህ የዝግጅቱ አላማ ዋናው መተዋወቅ፣ ማብቃት፣ ማደግ ብለነዋል እንደ ቲም አርገንም። ምንድን ነው እንግዲህ ይሄ ዝግጅት የተዘጋጀበት ዋና ምክንያት ህብረተሰባችንን አሰባስቦ በአንድ ቀን በአንድ ዝግጅት ውስጥ በተለያዩ ሀሳቦች ላይ ውይይት እያደረግን ንግግር እያደረግን ትልልቅ እንግዶችን ጋብዘን ህብረተሰባችን የሚያድግበት በቢዝነስ ቢሆን በጤና ቢሆን በልጆች በኩል ቢሆን ወጣቶችን በተመለከተ ስራን ጉዳይ ካሪየርን በተመለከተ የተለያዩ ዝግጅቶች አዘጋጅተን እርስ በርሳችን ኔትወርክ እያደረግን እየተገናኘን እየተወያየን አብረን ለማደግ ያዘጋጀነው ዝግጅት ነው። እና እንግዲህ እንዳልከው ቅድም ይሄ ሶስተኛ አመታችን ነው። ፓነል ዲስከሽንስ አሉን። ከፓነል ዲስከሽኑ የተለየ የካሪየር ዲቨሎፕመንት የምንለው የስራ እድልን በተመለከተ የሚቀጥሩ ኩባንያዎችን ጋብዘናል። ወርክፎርስ ዲቨሎፕመንት ፋይቭ ጋይስ የመሳሰሉ ኩባንያዎች ለተለያዩ የስራ ዘርፎች ሰዎችን ኢንተርቪው አድርገው ለመቅጠር ተዘጋጅተው የመጡበት ሁኔታ አለ። ስሞል ቢዝነስን በተመለከተ ደግሞ አንዳንድ የጋበዝናቸው ድርጅቶች አሉ። በማርኬቲንግ ቢሆን በገንዘብ በሎንም ቢሆን እንዴት አድርገው ቢዝነስ ፕላናቸውን ማዘጋጀት እንዳለባቸውም ቢሆን እነሱን የሚረዳ ለስሞል ቢዝነስ ስፔሲፊክሊ የተዘጋጀ በተለይ እዚህ ሀገር እንደምታውቀው ለማይኖሪቲ ቢዝነስ የሚቀርቡ የተለያዩ እርዳታና ድጋፎች አሉ። እና ግን ብዙውን ጊዜ በእኛ ህብረተሰብ ውስጥ እነዚህን ነገሮች ላናውቃቸው እንችላለን።
ተጠቃሚ መሆን አልቻልንም እና ያን እድል እንፍጠርላቸው ነው።
ኤግዛክትሊ። አዎ፣ ያንን ተጠቃሚ መጠቀም እንዲችሉ ያሉትን ሪሶርስስ በሙሉ ያሉትን ዝግጅቶች ነው። ምን ምን አይነት ፕሮግራሞች አሉ ለስሞል ቢዝነስስ የሚለውን ምን ሃይላይት እናደርግበት ነው። በተጨማሪም ደግሞ የጤና ፓቪሊዮን አለን። ዋናው ስፖንሰራችን ካይዘር ፐርማነንቴ ነው። ይሄ እንግዲህ የነጻ የህክምና ምርመራ፣ የአካል ብቃት ምክሮች፣ አመጋገብ፣ የጤና ጥበቃ ሼፎች ይመጣሉ። ምግብ አዘጋጆች እንዴት ለቤተሰቦቻችን የተመጣጠነ ምግብ ማዘጋጀት እንዳለብን፣ የጤና ምግብ ምንን ይመስላል የሚለውን ያሳያሉ። እንዳልኩት ደግሞ የነጻ የህክምና ምርመራዎችም በሜድስታር ይዘጋጃል። እንደዚህ የጥርስ ሐኪሞች አሉ። በተለይ ደግሞ በፊትነስ ላይ ያተኮሩ በጣም እንደ ዮጋ ማርሻል አርትስ ሜዲቴሽን እንደዚህ የመሳሰሉ ነገሮች የሚያሳዩ ኢትዮጵያውያንና ኤርትራውያን አሜሪካኖች በዚህ ፕሮግራም ላይ ይዘጋጃሉ ይመጣሉ ማለት ነው። ለልጆችም ደግሞ እንግዲህ ያው የቤተሰብ ነገር ነው እንዳልነው ወይና ወላጆቻቸው መጥተው ቢዝነስ ሲሰሩ ልጆቹ ደግሞ መጫወቻ ለነሱ አዘጋጅተናል። መጽሐፍ መጥተው ለልጆቹ የሚያነቡላቸው ሰዎች አሉ። ቨርቹዋል ጌምስ ለወጣቶች የተዘጋጀ አለ። ልጆችም በዛ ይጠቀማሉ። በተጨማሪም ደግሞ ኤግዚቢት ፍሎር አለን። ኤግዚቢት ፍሎር ላይ እንግዲህ የተለያየ ምርቶችን፣ ፈጠራ ስራዎችን የሚያቀርቡ ሰዎች
ለተመልካች ያሳያሉ።
አዎ፣ ለተመልካች ያሳያሉ። ቁሳቸውን ይሸጣሉ። ከሰው ጋር ይተዋወቃሉ። ሰው እንዳልቀ ሰፋ ያለ ዝግጅት። መተዋወቅ ስል ምን መሰለህ አሉላ፣ አንደኛ ኔትወርክ ማድረግ እዚህ ሀገር ለማደግ በማንኛውም ስራ ውስጥ ኔትወርኪንግ በጣም ትልቅ ቦታ አለ። እኛ ኢትዮጵያውያኖች ዝም ብለን አሁን ቤተሰብ ስብሰባ የለ ወይ በየግብዣው በየፓርቲው ልንገናኝ እንችላለን፣ ግን ብዙውን ጊዜ አንተ ምን ትሰራለህ አንቺ ምን ትሰራለች ብለሽ አንጠያየቅም። ይሄ ለምን መሰለህ የሚጎዳን፣ እኔ የምሰራበት መስሪያ ቤት ለአንተ የሚጠቅም ነገር ሊኖር ይችላል፣ ወይም አንተ ያለህበት ፊልድ ውስጥ ለሌላኛው ሰው የሚጠቅም አንድ ጉዳይ ሊኖር ይችላል። መነጋገር ስንችል ግን፣ ተገናኝተን መወያየት ማውራት ስንችል ግን አብረን የማደግ እድሉ በጣም ትልቅ ይሆናል።
ሄለን መታወቅ ማደግ ማብቃት ብላችሁታል። ሰፊ ዝግጅት ነው ቀደም ብለሽ እንደዘረዘርሽልን ባጭር ጊዜ ውስጥ የሚካሄድ ራሱ አይመስልም። በዚህ በዩናይትድ ስቴትስ ያሉ የመገናኛ ብዙሃን ትልልቅ ተቋማት በሚሰሩት ደረጃ ነው በየሙያ ዘርፉ እውቅና ያላቸውን እንግዶች ጋብዛችሁ ህብረተሰብ ተጠቃሚ የሚሆንበት የቤተሰብ ዝግጅት ነው ያሰናዳችሁት። ድርጅቶችን አስተዋወቅሽናል ቀደም ብለሽ። ተወያይና ተናጋሪዎቻችሁን ደግሞ እንተዋወቅ። እነማን ናቸው? በጣም ታዋቂ ሰዎች ስምም አያለሁ እና እስኪ ለአድማጮቻችን አስተዋውቂ።
ደስ ይለኛል። እንግዲህ ፓነል ዲስካሽናችንን በአራት ነው የከፈልናቸው። የመጀመሪያው ሲቪክ ኢንጌጅመንት ይባላል። እንግዲህ ያው እዚህ ሀገር ያለው የፖለቲካው ሲስተም ውስጥ እንዴት እኛ መሳተፍ እንዳለብን፣ ምን አይነት እንደሆነ፣ ምንን ይመስላል የሚለው ዲስካሽን ነው። ከዛ ደግሞ ቢዝነስን በተመለከተ በቢዝነስ ላይ የተሰማሩ ሰዎችን፣ ትልልቅ ቦታ የደረሱ ሰዎችን ጋብዘናል። እነሱ ደግሞ ቢዝነስን በተመለከተ ይናገራሉ። ሌላ ደግሞ በክሪኤቲቭ ኢኮኖሚ ወይም ደግሞ በአርት በሙዚቃ ውስጥ በፋሽን ውስጥ ያሉትን ሰዎች ጋብዘናል። ወጣት በአሁኑ ጊዜ ባሉበት ደረጃ ላይ በጣም ከፍ ያለ ስራ የሚሰሩ አንደኛ በቢዝነስ ላይ የተሰማሩ በተጨማሪም ደግሞ ኮሚኒቲ ሰርቪስ ላይ የሚሳተፉትን ሰዎች ጋብዘናል። እና እስቲ ላስተዋውቅ ሲቪክ ኢንጌጅመንት የሚለው ላይ የጋበዝናቸው እንግዳ በመጀመሪያ ትልቋ እንግዳችን ሬፕሬዘንቲቭ ኢልሃን ኦማር ካንግረስ ውመን ኢልሃን ኦማር
ያነሳሻቸው ከሚነሶታ ክፍለ ግዛት የተመረጡት የዩናይትድ ስቴትስ ምክር ቤት አባል ናቸው። ኢልሃን ኦማር የሶማሌ ተወላጅ የሆኑ አሜሪካዊት በቅርቡም የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እርሳቸውን ጨምሮ አራት ነጭ ያልሆኑ ሴት የምክር ቤት አባላት ላይ በሰነዘሩት ወደ መጡበት ይመለሱ የሚል አወዛጋቢ ንግግራቸውን ተንተርሰው ወደ ዜና መጥተዋል። ከዚህ ቀደምም ኢልሃን ኦማር ራሳቸው በሰነዘሯቸው አስተያየቶች መነሻነት በዜና በተደጋጋሚ ስማቸው ተነስቷል። የአሁኑ ደግሞ የፕሬዚዳንቱ አወዛጋቢ ንግግር ብዙን የሚያነጋገረ በመሆኑ ደጋግሞ ወደ ዜና የመጡ ሴት የምክር ቤት አባል ነው እየጠቀሹ ሄለን።
ልክ ነው። እና በጣም መቼስ ምን ኮራባት ሴት ናት። በጣም ትልቅ ስራ እየሰራች ነው ያለችው እና እሷን ጋብዘናል። አቶ ተፈረ ገብሬ የአሜሪካን ሀገር እንግዲህ አለ የሚባለው ትልቁ የዩኒየን ድርጅት AFL-CIO ኤግዘኪቲቭ ቫይስ ፕሬዚደንት ነው። ሂዝ ነምበር ቱ ጋይ ዛ። አቶ ጥበብ አሰፋ ደግሞ ያው በሜሪላንድ ውስጥ በጣም አክቲቪስት ነው። ብዙ ሰዎችን በማሰባሰብ ንቁ ቮት እናርግ በማለት ላይ የሚሰራ እና የእነሱ ዲስከሽን እንግዲህ ዋናው ለምንድን ነው እኛ ኢሚግራንት ሆነን በአሁኑ ጊዜ በተለይ ባለው የፖለቲካ ሁኔታ እዚህ ሀገር የኢሚግራንት ኮሚኒቲ በጣም ትልልቅ ስራ እየሰራ ነው እዚህ ሀገር እና ግን ኮንትሪቢሽናችንን በደንብ መታወቅ አለበት፣ ማንነታችን መታወቅ አለበት። ከዛ አልፈን ደግሞ ሲስተሙ ላይ ኢንቮልቭ አድርገን ምርጫ ላይ በመሳተፍ ድምጻችን መሰማት አለበት እና ይሄን ሰውን ለማነቃቃት ማለት ነው እንግዲህ ቮት አድርጉ፣ ድምጻችሁ ይሰማ፣ ማንነታችን ይታወቅ የሚለውን ውይይት ነው እነሱ የሚያደርጉት ማለት ነው። እና ይሄ በጣም በጣም ኢምፖርታንት ነገር ነው። በ2020 ላይ የፕሬዚደንሻል ኤሌክሽን እየመጣ ነው እዚህ ሀገር። እንግዲህ የሀገሪቱን ዋና መንገድ የሚወስን ነው እና ኢትዮጵያውያን ቁጥራችን በጣም ብዙ ስለሆነ በተለይ ቨርጂኒያ ውስጥ ኢሌክሽን ስዊንግ ማድረግ የሚችል ቁጥር ያለን ሰዎች ነው።
የምርጫውን ውጤት መወሰን የሚያስችል ተጽዕኖ ማድረግ ይቻላል ነው የምትዩ?
ልክ ነው። በጣም ተጽዕኖ ማድረግ ይቻላል ምርጫው ላይ እና ይሄ ግን መሆን የሚችለው እኛ ካወቅን ነው፣ ኃይላችንን አውቀን መሳተፍ ስንጀምር ነው። እና ይሄ በጣም 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 ኢምፖርታንት ነገር ነው እዚህ ሀገር፣ በጣም አስፈላጊ ነገር ነው። እና እሱን ነው ውይይት የሚያደርጉት፣ ሰውን ያነቃቁልናል ማለት ነው።
በፖለቲካው የነቃ ተሳትፎ እንዲኖረው ማህበረሰቡን ማነቃቃትና በምሳሌነት የሚታዩ ጉዳዮችን ማምጣት የሚጨምር ይመስላል። ሄለን፣ ወደ ሌላው ከመሻገርሽ በፊት ተከታይ ጥያቄ ላንሳልሽ። ያስተዋወቅሻቸው ሶስት እንግዶች በዚህ ሲቪክ ኢንጌጅመንት በሚል የህብረተሰብ ተሳትፎን ለማሳደግ በታለመ ዝግጅታቸው ላይ ቀዳሚዋ ቀደም ብለን ያነሳናቸው የዩናይትድ ስቴትስ ምክር ቤት አባሏ ኢልሃን ኦማር አሉ። አቶ ጥበቡ አሰፋ በሚኖርባት የዋሽንግተን አጎራባቿ የታኮማ ፓርክ ከተማ በማህበረሰብ ውስጥ ባላቸው የነቃ ተሳትፏቸው ይታወቃሉ። ሌላው ቀደም ብለሽ ያስተዋወቅሻቸው አቶ ተፈረ ገብሬም በድርጅታቸው ውስጥ በከፍተኛ ኃላፊነት የሚሰሩ ናቸው። እስኪ ንገሪን፣ እነኚህን ታዋቂ ሰዎች በምሳሌነት ከማምጣት ባሻገር እሱ በራሱ ትልቅ ነውና ምንድን ነው በተጨባጭ በዚህ በአሁኑ በእነኚህ ባነሳችኋቸው ውይይቶች ጎልቶ እንዲወጣ የምታለሙት ከወዲሁ የምታስቡት ነገር ካለ? አድማጮች፣ ከሄለን ጋር የጀመርነው ቃለ ምልልስ አላበቃም። ተከታዩ ለቀደመ ጥያቄ የሰጠችውን ምላሽ ጨምሮ በነገው ምሽት ይቀርባል። ለምሽቱ ያዘጋጀነውንም በዚሁ ልናበቃ ነው። ያስተናገድናችሁ ወደ ዜማው ልናልፍ ነው። የመጨረሻ የስንብት ዜማ መርጠናል። የትግርኛ ስርጭት ይከተላል። በሮፍናን ነጸብራቅ ነው የምንሰናበተው። ከምሽት 3 ሰዓት ላይ ነገ ምሽት እንገናኛለን። በእኛ በኩል ሰላም ተናደሩ።
ለፍጥረቱ ይመሻል ለውበትሽ ያኔ ነጋል ታምሪያለሽ ልክ ሌቱ ሲጀምር እንደ ወንድ ጨረቃ ሲመሻው መልክሽ ሚፈካ እጅ ነሳው አልኳት አደርሽ ሚያበራልሽ አትፈልጊ በሌላ ብርሃን አትፈልጊ ቁንጅና ሽራስሽ ነው አንቺ አትለኪ ያው በችን እንዳገኘ በመሸብ እየተመን Josh, to them gallish, she, to the gun, to me, zing gallish, I,